The Voice of America.
በቤንሻንጉል ጉሙዝ የተለያዩ ወረዳዎች ለሚንቀሳቀሱ ታጣቂዎች እድሜ የሰጣቸው የአካባቢው መልክዓ ምድርና የክረምቱ ወቅት ነው ብለዋል የክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱልቃድር ለአሜሪካ ድምጽ በሰጡት ቃል። በመከላከያና በጸጥታ አስከባሪዎች ከሚገደሉና ከሚማረኩ ታጣቂዎች ተገኘ ያሉትን መረጃ የጠቀሱት አቶ ይስሐቅ በተከታታይ ለተፈጸሙት ጥቃቶች የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄንና ህወሓትን ተጠያቂ አድርገዋል። አቶ ይስሐቅ አብዱልቃድርን በስልክ ያነጋገረው እስክንድር ፍሬው ነው። በመከላከያ አባላት ተገደሉ ያሏቸውን 14 ታጣቂዎች ጨምሮ ለ28 ሰው ህይወት መጥፋት ምክንያት የሆነውን ከትናንት በስቲያ የተፈጸመውን ጥቃት ከሚያብራሩበት ይጀምራሉ።
የጸጥታ ሁኔታ ጥሩ ስላልሆነ እና መከላከያ ከፊት ጸረ ሰላም ኃይሉ ጋር ጦርነት ላይ ስለነበረው በዛው ቀን መኪና እንዳይንቀሳቀስ የሚል ኮማንድ ፖስቱ ውሳኔ አስተላልፎ ነበር። ውሳኔ ሲተላለፍ ያው ጫፍ ላይ ያለው ጉባ ላይ ያለው ፌደራል መከላከያና ፌደራል ፖሊስ መረጃ ተሰጥተዋል። እዚህ ግልገል በለስ አካባቢ ያለውም እንደዚሁ መረጃ ተሰጥተዋል። ይሄ መኪና በመሀል እዛ ቆታን ባይን አይሲካ የሚባለው አካባቢ ላይ ነው ያደረው። ጉባን አልፎ መረጃውና መስማት አልቻሉ። አጋጣሚ ነው መሀል ላይ የነበረው መኪና ነው ህዝብን ይዞ ውጊያ እያደረጉ ባለበት ሰዓት ነው መኪናው መጥቶ የገባበት። ከዛ በኋላ እንደዚህ ሽፍቶች ደግሞ ወርቀለቀም እያደነ ስለነበረ እየሸሹ መንገድ ላይ ጥቃት አልፎ አድርሶ ነው ያለፉት።
የህዝብ ማመላለሻ ነው መኪናው?
የህዝብ ማመላለሻ ነው። አንድ ሚኒባስ ነበረ፣ እንደገና ደግሞ ሌላ ኤፍሲአር ነበረ። ሁለት መኪናዎች ናቸው የነበሩት። ወደ 14 ሰው ያው ህይወቱ ወዲያው ነው ያለፈው። 8 ሰው ደግሞ ቁስለኛ ነበረ። ኦልሬዲ ወደ ፓዌ ሆስፒታል ተወስዶ አሁን ህክምና በመስጠት ላይ ነው ያለው። ጸረ ሰላም ኃይሉም በወቅቱ በዛው ቀን 14 ጠላት ነው የተገደለው፣ ሁለት ነው የተማረኩት። በኋላም ጀምሮ ያው በርካታዎቹ በየጫካ እየገደሉበት ሁኔታ ነው ያለው። አሁን እየደመሰሱበት ሁኔታ ነው እስከዛሬ ድረስ። አሁን ጫካ ለጫካ መከላከያም ህዝብም ተደራጅቶ መልካም ስራ እየተሰራበት ሁኔታ ነው ያለው። ግን ጠቅላል ባለ መልኩ መረጃው እስካሁን የገመገመውና ሚዲያ ላይ የወጣው በአንድ ቀን የተከናወነ የተደመሰሰው 14 ሰው ህይወታቸውን ማለፉንና የጸረ ሰላም ኃይሉ ሁለት መማረካቸውን ነው የተገለጸው እንጂ ሌሎቹም አሉ። በሁሉም ወረዳ አካባቢ እነዚህ ጫካ ለጫካ እነዚህ የሸፈቱ ጸረ ሰላም ኃይሎች እየተደመሰሰበት ሁኔታ ነው ያለው። አሁን አካባቢን የማጽዳት ስራ ትኩረት ሰጥቶ እየሰራበት ሁኔታ ነው ያለው። አጠቃላይ መከላከያ ሰራዊትም የፌዴራል ፖሊስም ክልሉ ልዩ ኃይልም አጠቃላይ በጋራ ተቀላቅሎ ነው ይህ ስራ እየተሰራ ያለው። መንገዱ ራሱ በዛሬው ቀን አሁን የመኪና እንቅስቃሴ ጀምረዋል። መጥቀ ጉባ ድረስ ከጉባ ደግሞ እስከ ግልገል በለስ ከተማ ድረስ ሙሉ በሙሉ መንገዱን ጠርንፎ ይዟል። ስለዚህ የህዝብ እንቅስቃሴም ተጀምረዋል። ያን የነበረው ክስተት መረጃ ባለመገኘታቸው ነው ሹፌሮቹ በመሀል መጥተው የገቡት።
ለስንት ቀን ነበር የተዘጋው መንገዱ ዝግ ነው የተባለው? ለስንት መከላከያ ኦፕሬሽን ላይ ስለነበር ወይም ጥቃት እያደረሰ
ስለነበር ነው? ትናንትና 27 አይደለ?
አዎ 27። አዎ
በዚህ ሁለቱ ቀን ነው የነበረው። ዛሬ አሁን ሙሉ በሙሉ እንቅስቃሴ ጀምሯል።
አቶ ይስሐቅ ጥቃቱን የፈጸሙት እነማን ናቸው ብለው ይጠይቃሉ ብዙ ሰዎች። እንግዲህ ጥቃት ተፈጸመ ሲባል የመጀመሪያው አይደለም። በቤንሻንጉል ጉሙዝ ክልል በተለይ በመተከል ማን ናቸው እነዚህ ጥቃት አድራሾች? ከዚህ ቀደም ተመሳሳይ ጥቃት ከፈጸሙት ጋር ተመሳሳይ ኃይል ነው ይሄን ጥቃት እያደረሰ ያለው? በተከታታይ ድረሱ ጥቃቶችን
እነዚህ ጥቃት የሚፈጽሙ ኃይሎች ያው በዶኩመንት ደረጃም የያዝ ነው እነሱ በራሳቸው መንደበት የሚናገሩ ግልጽ የሆነ ተልእኮ ይዞ የሚንቀሳቀሱ ቡድኖች ናቸው። የአብዛኛው የጉሙዝ ወጣቶች ላይ ያነጣጠለ ነው። እነዚህ ወጣቶችን ማልሚለው በተለይ እዛ መተከል ዞን በኢንቨስትመንት እርሻ ስራ ላይ የተሰማሩ በርካታ ባለሀብቶች ነበሩ ከዚህ በፊት። እነዚህ ባለሀብቶች ያው ትክክለኛ ስራ ላይ ያሉት አሉ፣ አንዳንዶቹ ደግሞ የጠላት ተልእኮ እነዚህ ወጣቶችን ለቀን ስራ በተለያየ መልክ ምክንያት እያደረጉ ወደ ጫካ እየወሰዱ እዛው ስልጠና ሰጥቶ በመሳሪያም አስታጥቆ ነው። በተለይ ጎህዲን ብሎ የሚባል አንድ ተፎካካሪ ፓርቲ ነበረ በዛ ክልል ውስጥ። ያ ፓርቲ የጉሙዝ ህዝብን መሰረት አድርጎ የሚንቀሳቀስ ፓርቲ ነው። እነዚህ ወጣቶች አብዛኛው እጃቸውም ያገኘ ነው፣ በቺ ሲገደሉ ከኪሳቸውንም እያገኘ ያለ ነው። ድርጅቱ ነው ተልእኮም ሰጥቶም እየሰራ ያለው። በውጭ በኩልም እንደዚሁ በተመሳሳይ የቲፒኤልኤፍ ተልእኮ ፈጻሚ ናቸው። ቲፒኤልኤፍ ይሄ ጎዲን የሚባለው ድርጅት መቀሌ ላይ የፌዴራሊስት ኃይል ተብሎ እዛ ተጠርቶ በተለያየ ጊዜ ኦሪንቴሽን ሰጥቶ የለቀቀበት ሁኔታ ነው ያለው። በተደጋጋሚ ነው ፌዴራሊስት ኃይሎች ተብሎ መቀሌ ሄዶ ሲሳተፍ ነበረ። ያ የተሰጠው ታሪኮም ጭምር ነው። መጥቶዚ ክልላይ በሰዎች እንዳይረጋጉ በተለይ ታላቁ ኢትዮጵያ ዳሴ ግድብ አካባቢ ያለው ማህበረሰብ እንዳይረጋጋ አፍሮ እንዳይኖር በተለያየ መልኩ ግጭት እንዲፈጠር የማድረግ ስራ እየተሰራ ያለው ተጨባጭ መረጃውም በዶክመንት ደረጃም ከራሳቸው አንደበትም የተናገሩ ያለው ይሄ ነው። አንዳንዶቹ ባለማወቅም በከስራ ምክንያት ለኢንቨስተር ከስራ ላይ ይሄን ነው ከዛ ከእን በኋላ ነው ይሄ ተልኮ የተሰጠን የሚል የሚያነሳሉ ወጣቶቹ። ስለዚህ ይሄ ጸረ ሰላም ኃይል ተልኮን ይዞ ከመጣ በኋላም የራሱን ህዝብ ላይ ጥቃት ሲፈጽም ነበር። ብዙ ጉንሶችም ወጥቷል። እዛ አካባቢ የሚኖሩ ሌሎችም በርካታ ብሔር ብሔረሰቦች አሉ። የአማራ ተወላጆች አሉ፣ የሸናቻ ብሔረሰብ ተወላጆች አሉ፣ የኦሮሞም አሉ፣ የጉሙዝም አሉ። አብሮን የሚኖሩ እዛ አካባቢ መተከል አካባቢ ያለው ማህበረሰብ በጣም ሲብትሩ ብዝሃነት ያለው ህዝብ ነው ያለው። እነዚህ ጸረ ሰላም ኃይሎች ግን ይሄ እናንተ የሚታረጉት ድርጊት ትክክል አይደለም የሚለው ኃይል በየትኛውም ብሔር ይሁን የየትኛውም ወገን ይሁን ይገላሉ።
ስለዚህ ብሔር ተኮር አልነበሩም ጥቃቶች እስካሁን እስከዛ ድረስ ያለው
ብሔር ተኮር አልነበሩም። አንዳንድ ሶሻል ሚዲያ ላይ ማንነትን መሰረት ያደረገ ነው ብሎ ደግሞ ነገሩን የሚያባብሱ አሉ። ነገር ግን ተጨባጭ መረጃ ላይ ያየን ያለ ነው በርካታ ጉሙዞች የተከበሩበት ሁኔታ አለ። የራሱ ብሔር እንደገና ሽራሻውም የተከበረ አለ። አማራውም ኦሮሞ እዛ አካባቢ ያለው ማህበረሰብ መንግስት ጉሚ ወገን በተለይ ደግሞ ሰላም የሚፈልግ ኃይል በእነሱ ዘንድ የተቀባይነት የለውም። ባገኙት አጋጣሚ ለመግደል ጥረት ያደርጋሉ። ጊዜውም ክረምት ከመሆኑ ጋር በተያያዘ የቶፖ በጣም አስቸጋሪ ነው። እዛው ዳሴ ግድብን ተከትሎ በለስ ወንዝ የሚባል አለ፣ አባይ ወንዝ አለ። ያንን ተከትሎ ሸለቆም ተከትሎ ነው ጥቃት ለመፈጸም ጥረት የሚያደርጉ። በአሁኑ ሰዓት አጠቃላይ መከላከያ ኃይሉም የክልሉ ሰራዊት ሽምቅ ኃይልም እንደዚሁም ፌዴራል ፖሊስም በልዩ ሁኔታ በሁሉም አቅጣጫ ህዝብን ከራሱ እየነጠለ በራሱ ተደራጅቶ ህዝቡም እነዚህ ሰዎች ላይ እጃ የወሰደበት ሁኔታ ነው ያለው በየ አካባቢው።
አቶ ይስሐቅ እንግዲህ ተደጋግመዋል አሁን ጥቃቱ እርስዎም እንደሚያውቁት በተለይ በመተከል አካባቢውም በተደጋጋሚ ነው ጥቃት የተፈጸመው። ይሄኛው ጥቃት ደግሞ እንግዲህ ከፍተኛ የመንግስት ባለስልጣናት በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ቡድን፣ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም፣ የሰላም ሚኒስትሯ፣ ሌሎችም የፖሊስ ኮሚሽነሩን ያካተተ ቡድን አካባቢውን ከጎበኘ በኋላ በኋላም ደግሞ እንግዲህ በተለይ አምስት ወረዳዎች በኮማንድ ፖስት ስር እንዲስተዳደሩ ውሳኔ ከተላለፈ በኋላ እየተፈጸመ ነው አይደለም ይሄ ጥቃት?
አዎ አዎ ትክክል።
ምንድነው ያስቸገረው? እንግዲህ ይሄ ሁሉ የፌደራል መንግስት ትኩረት ካለው እነኚህ ከፍተኛ ባለስልጣናት መተው ጎብኝተው በኮማንድ ፖስት ስር እንዲተዳደሩ አምስቱ ወረዳዎች ከተወሰነ በኋላ እንዴት እንደዚህ አይነት ክፍተቶች ሊፈጠሩ ቻሉ ብሎ ይጠይቃል። ምንድነው ዋስትናው ከዚህ በኋላ ስላለ መፈጸሙ ሲሉ የሚጠይቁ ሰዎች አሉ። ምንድነው በዚህ ላይ ያለው አስተያየት?
ትክክል ነው። እዚህ መተከል አካባቢ ያለው ጉዳይ በጣም ውስብስብ የሆነ ችግር ነው ያለው። ያው አንድ አመት በላይ ነው የጸጥታው ችግሩ የቆየው። በጣም የተወሳሰበ ነገር ነው። በፌዴራል ደረጃም ከፍተኛ ትኩረት ተሰጥቶ ድጋፍ እየተደረገበት እንዳልከው ሁሉም አካባቢ እያንዳንዱን የህዝቡን ደህንነት መጠበቅ አለበት የሚል ህዝብ ጋር ውይይት አድርጎ የተፈናቀሉትን ድረስ ሄዶ አይቶ ነው የሄዱት። ይሄ ከተደረገ በኋላ አሁንም የፌዴራል መንግስት ትኩረት ሰጥቶ በከፍተኛ አመራር ጭምርም ድጋፍ እየተደረገ እኛም ቢሆን አሁን እዛ ማይካሎኛ ነው የካንት ጋር እያወራ ያለው በቁጭ ብለን የክልሉ ከፍተኛ አመራር ከምክትል ፕሬዚዳንቱ ጀምሮ ከፓርቲ ጽህፈት ቤት ኃላፊ ጀምሮ ሌሎች ካቢኔ አባላትን ጀምሮ እያንዳንዱ ቀበሌ ወረዳም እየገባን እየሰራንበት ሁኔታ ያለው። ነገር ግን እነዚህ ጸረ ሰላም ኃይሎች ወይም ሽፍታ የምንላቸው ልጆች በዋናነት አካባቢው ከድንበር ጋር በተያያዘ ጉዳይ አለ። ከሱዳን ጋር በቀላሉ ጫካ ለጫካ ሰርጎ ይገባል። ቦታ ከማመጡ በጣም አስቸጋሪ ነው። እዛ አካባቢ ያለ ሰው ነው የሚያውቀው። እዛ ውስጥ ገብቶ አንድ በአንድ ለቅመ ለመጨረስ በጣም አስቸጋሪ ነው። አሁን ክረምቱ ስለሆነ ማለት ነው። የኛ ህዝብ ደግሞ የእርሻን የሚሰራ ንጹሃኑ ህዝብ ደግሞ በየጫካው ይንቀሳቀሳል። ብቻውን ለኑሮውን ለመቀየር ሲባል ማለት ነው። በቀላሉ ተጋላጭ የሚሆንበት እድል ነው ያለው። ስለዚህ ይሄ በጣም በቀላል የሚታይ አይደለም። አሁንም እየሰራን ያለ ነው። እኛ ሌላ ስራ ፈተን እዛ እያንዳንዱ የክልሉ አመራር በሙሉ ከልቡ ይህን ህዝብን የማዳን ስራ መስራት አለበት ብሎ ጫካ ገብቶ አመራር ደረጃ በአንድ ጊዜ ድግድቻ ወደ 45 አመራር ባለፈው ከኃላፊነት አንስተናል። በዛው ልክ ደግሞ ጥቆማ የደረሰው ወደ 15 የሚሆኑ አመራሮች ቁጥጥር ስር እንዲውሉ አድርገናል።
45 ውስጥ
15 ከ45 ውስጥ 15 ቁጥጥር ስር ውሏል። በአንድ ጊዜ የወሰነ ውሳኔ ነው እንጂ በየቀኑ የሚናግዳቸዋሉ፣ የሚታሰሩ አሉ። እሱን ተደምሮ አይደለም አሁን ከፖሊስ አካላትም ቢሆን ከተለያየ ህብረተሰብ ክፍል ሰዎች እጅን ያስገባ አካል ተጨባጭ ህዝቡ የጠቆመው ነገር እየለቀምን በህግ ቁጥጥር ስር እያዋልንበት ሁኔታ ነው ያለው። አሁን በአሁኑ ሰዓት እዛ አካባቢ እየሰራን ያለ ነው። በተለይ በመከላከያ ሰራዊት ጋርም ከፌዴራል ፖሊስ ጋርም በክልሉ ጸጥታ አካላትም በተቀናጀ መልኩ ነው ኮማንድ ፖስቱ እየመራ ያለው። ባለፈው የተፈጸመው ስህተት ጦርነት ላይ ባለው ሰዓት ህዝብን የያዘ መኪና መጥቶ መሀል መግባት ይሄ ለማንም ይታወቃል፣ የሚቀርፍ አይደለም። ሰዎቹ መረጃ የላቸውም። ጫካ ላይ ነው መከላከያና ጸረ ሰላም ኃይሉ ኦልሬዲ ውጊያ ውስጥ ነው ያለው። ትናንትና ተሰው የተፈጠረው ወደ 14 ሰው የሞቱት ጦርነት ውስጥ ነው መጥቶ የገባው መኪናውን ይዞ ማለት ነው። ሹፌሩ እሱ መረጃ ስለሌለ ነው ልብን የሚሰብር ነገር ነው። ስራ እየተሰራ ካላቲ እየተደመሰሰ ያን ቀን ነው 14 ጣላት የተከተለው ሁለት የተማረኩት የዛው ቀን ነው። ጣላቱም በጣም በየጫካ ተበታትኗል እና አሁንም ቢሆን እያንዳንዷን በአግባቡ ክትትል እየተደረገ እየተሰራበት ሁኔታዎች አሉ። ስለዚህ አሁን እያለ ያለው ምንድነው ለጊዜው ህዝቡ በየጫካ ለብቻው መንቀሳቀስ ኦፕሬሽኑ በትበት እስከሚያት ድረስ ጥንቃቄ መደረግ እንዳለበት መልእክቶች ያስተላልፈበት ሁኔታ ላይ ያለው ያው ይስተካከላል ብለን ተስፋ እናደርጋለን።
አቶ ይስሐቅ አብዱል ቃድር የቤንሻንጉል ጉሙዝ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ስም።
እሺ እኔም አመሰግናለሁ።
አመሰግናለሁ አቶ ይስሐቅ አብዱል ቃድርን እና እስክንድርን። ለታጣቂዎቹና እነርሱ አባል ለሆኑበት ፓርቲ ድጋፍና ተልእኮ ይሰጣል በሚል ከተወነጀለው ህወሓት ምላሽ ለማግኘት ያደረገው ጥረት አለመሳካቱን እስክንድር ገልጿል። ህወሓት በተለያዩ ጊዜዎች የቀረቡበትን ተመሳሳይ ወንጀላዎች ሲያስተባብል መቆየቱ ይታወሳል።